የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንበታችኋል? ይያል የተለመደውን የዘወትር ያክብሮ ሰላምታችንን ያስቀደምን የዛሬ ሰኔ 26 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የጁላይ 3 2016 ቅንብራችን ይዘን ቀርበናል። በቅድሚያ በ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። ከምሽቱ 12 ሰዓት ጀምሮ ሰፊ የቃለ መጠይቅ ጊዜ ይኖረናል። ለውይይቱ የተጋበዙትን እንግዳ ወደ ኋላ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የለቱን የስርጭት በሚቀጥለው ሙዚቃ እንከፍታለን።
Esta መጻሕፍት ማህደር የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት በጌታቸው ኃይሌ ዶክተር የተደረሰ አጭር ወቅታዊ መልእክት ያዘለ ግንዛቤ ሊሰጠው የሚገባ ጽሑፍ ይዘንላችሁ ቀርበናል። ጎሰኝነት የሰው ልጅ ጠላት ጌታቸው ኃይሌ በየጊዜው የሚታተሙ ዜናዎች ሐሳቦችና አስተያየቶች እንደሚያመለክቱት የኢትዮጵያን ባንድ ሀገርነት መቀጠል ጎሰኝነት አደጋ ላይ እንደጣላት ብዙዎች ይገልጻሉ በማለት ጌታቸው ኃይሌ ድርሰታቸውን ይከፍታሉ። ጎሰኝነት እንደ ናዚዝምና እንደ ፋሺዝም የሰው ልጅ ጠላት ነው። ህዝቡ ይጠየቅ። አደጋው እንዳይደርስ የሚጥሩትም እንዲደርስ የሚገፋፉም ወገኖች ድምጻቸው እኩል ይሰማል። ሁለቱም ወገኖች ህዝቡ ይጠየቅ እያሉ በህዝብ ስም ይምላሉ። መሐላው ቢያንስ 3 ጉልህ ችግሮች አሉት በማለት ጌታቸው ኃይሌ 3ቱን ችግሮች እንደሚቀጥለው ያብራራሉ። አንደኛ ህዝብ የሚጠየቀው ብዙ ሀገሮችን አንድ ሀገር ለማድረግ እንጂ አንድን ሀገር ብዙ ሀገሮችን ለማድረግ አይደለም። ይሄንን እክል ውድቅ ለማድረግ የሚፈልጉ ሰዎች የሶቪየት አንድነትንና የዩጎስላቪያን መፈራረስ የቼኮስሎቫኪያን 2 ሀገሮች መሆን በመሳሌነት ይጠቅሳሉ። ሆኖም እነዚህ ሀገሮች የተከፋፈሉት የፈጠሩት የነጻ ሀገሮች አንድነት አልሰምር ስላለ ነው። አልሰምር ስላለ ቀረ። ኢትዮጵያ ግን ቆዳዋ ሲጠብ ሲሰፋ የኖረች አንድ ሀገር እንጂ የነጻ ሀገሮች ስብስብ አይደለችም። የሀገር ገዳዮች ግፊት ወደ ቀድሞው እንመለስ ሳይሆን አንድ ፍሬ ስትቀበር ብዙ ፍሬ እንደሚወለድባት ኢትዮጵያን ንቅበርና ብዙ ሀገሮች እናስወልዳት ነው። እነዚህ ሰዎች ረስቶት ሀገሮች ሲወለዱ የተጠላውን የባህል ጭቆና ይዘው መሆኑን ነው። ማለትም ያሁኑ ተዋን ኢትዮጵያ እንድትከፋፈል የተፈለገው ተባህል ጭቆና ለመዳን ተሆነ የባህል ጭቆና የሌለበት ሀገር አይወለድም። ለግዩነቱ ለጋንዳንዱ አዲስ ሀገር አዲስ ጨቋኝ መንግስ ይሆናል። ህዝቡ ይጣቅ ተተባለ፣ ኢትዮጵያ ጎሳዎች ስብስብ ነጭ ተተባለ፣ ለአንድ ጎሳ አንድ ድምጽ በመስጠት ይሞከር። ጎሳ የሚታወቀው በቋንቋው ስለሆነ ለአማራው አንድ ድምጽ፣ ለትግራዩ አንድ ድምጽ፣ ለኦሮሞ አንድ ድምጽ፣ ለ42ቱ የደቡብ ጎሳዎች 42 ድምጽ ወዘተ ተፈቅዶለት አማርኛ በኦሮሞኛ እንዲተካ ይፈልግ እንደሆነም ይጠየቅ። ሁለተኛ፣ አገራችንን ለመከፋፈል ብንወስን እንኳን ታማኝ ዘዴና ታማኝ አከፋይ ዳኛ የለም። እንኳን አገርን ሁሉም የሚቀበሉት ድንበርን የሚያዋስን ምርጫን የሚታዘብ እንዳልተገኘ አይተናል። ኤርትራን ለመገንጠል የተፈጸመውን ወንጀል መድገም ይሆናል። ሶስተኛ፣ ለመከፋፈል መሰረቱ የክፍሎቹ ብዛትና ድንበራቸው የሚወሰነውስ እንዴት ነው? ይሄንን ጥያቄ ቀላል ለማድረግ የሚፈልጉ ሰዎች የሚሰጡት መልስ ቋንቋን መሰረት ማድረግ ነው የሚል ነው። ለምንድነው ቋንቋ መሰረት የሚሆነው? ደግሞስ አንድ ቋንቋ ብቻ የሚነገርበት ክፍል የት አለ? አሃ መልሱ ሌሎቹን ማባረር፣ መግደል፣ መጨቆን ሊሆን ነው በማለት ጸሐፊው ሶስቱን ዋና ዋና ችግሮች በግልጽ እና በአጭሩ አብራርተዋል። የጥፋተኞችን ወንጀል አናጸድቅም። ለክፍፍል የቋንቋን መሰረትነት መቀበል የወያኔዎችንና የኦነጎችን ወንጀል የጽድቅ ሥራ ለማድረግ የሚደረግ ጥረት ነው። ሁለቱ የአመጽ ድርጅቶች ኢትዮጵያን በቋንቋ ከፋፈሏት ይባላል እንጂ እነሱ ያደረጉት የሚፈልጉትን ግዛት አንስተው የቀረውን በመሰላቸው መከፋፈል ነው። ባጭሩ በጎሳ መከፋፈል የሚለው ሐሳብ የተወለደው የነዚህን የሁለት ድርጅቶች ፍላጎት ለማሟላት ብቻ ነው። ፍላጎታቸው አንድ ነጻ ትግራይ፣ አንድ ነጻ ኦሮሞያ ለመፍጠር ነው። ይህን የሚከታለ ማስረጃው ቀላል ነው። አንደኛ፣ ታሪኩ ባይን ምስክሮች ተመዝግቧል። ሁለተኛ፣ ወያኔዎች ተፈጠሯቸው የጎሳ ድርጅቶች በቀር እንደ ወያኔና እንደ ኦነግ ራሱን የፈጠረና አዲስ ሀገር ለመፍጠር የተደራደረ አንድም ድርጅት የለም። ወያኔዎች የፈጠሯቸውና አሁን የተሰጣቸው ግዛት የሚገዙ ድርጅቶችን በሂደቱ ምንም የተጫወቱት ሚና የለም። ስለዚህ የፈጣሪያችን ቃል አሜን ብለው ቢቀበሉ ለወደፊቱ ሕይወታቸው ፈጣሪያችን አንተ ታውቃለህ ፈቃድህ ይሁን ይያሉ ቢማጸኑ እንዘንላቸው እንጂ አይግረመን። የራሳቸው እንጂ የኢትዮጵያ ጥቅም የማይታያቸው ወያኔ አምላኪ ፍጥረቶች ናቸው። መከፋፈሉ ታሪካዊት ኢትዮጵያን ለተመደምሰስ አልፎ በሌላ ብዙ ረገድ ሁላችንንም እንደሚጎዳ የሕፃን ሽንቅላት ተተሸከመ ሰው በቀር ለማንም ግልጽ ነው። ዓለም ሁሉንም አይቶ አሁን ወደፊት የሚገሰግሰው አንድ አቅጣጫ ባለው የአንድነት አውራ ጎዳና ነው። አንድነት ተጎረቤት አገር ጋር ተመጋጨት የንግድ ውል ተመዋዋል ያደናል ይላሉ። ምክንያቱም ዛሬ ዓለም ለብልጽግናና ለምቹ ሕይወት የሚፈልገው የተፈጥሮ ሀብትና ሰፊ ገበያ ነው። አይኑን ተዛ ላይ የሚያነሳ ታይነ ስውር አይሻልም በማለት ጌታቸው ኃይሌ ድርሰታቸውን ይቀጥላሉ። የመለያየት ጥቅም አለው ተተባለ፣ ተጠቃሚዎቹ ኦሮሞኛ ተናጋሪዎችና ትግርኛ ተናጋሪዎች ብቻ ናቸው። ጥቅማቸው ምን እንደሆነ የሚያውቁት እነሱ ብቻ ቢሆኑም እንደሚሉት ተሆነ የባህል ጭቆና አለ፣ መፍትሄው መለያየት ነው ይላሉ። የጭቆና መዋያ ይለያያል፤ የኢኮኖሚ ጭቆና፣ የቋንቋ ጭቆና፣ የጾታ ጭቆና፣ የመልክ ጭቆና ወዘተ አለ። መፍትሄው ግን አንድ ነው፤ ዴሞክራሲ ይባላል። ለባህል፣ ለጎሳ፣ ለቋንቋ ጭቆና መለያየት የሚሉት ልዩ መፍትሄ ማምጣት ተንኮልና ኋላ ቀርነት ነው። ተንኮሉ የራስን ቋንቋ የበላይ ለማድረግ ተጨቋኝ ተመሆን ወደ ጨቋኝነት ለመዛወር የሚደረግ ጥረት ነው። በቋንቋ ነጻነት ስም ቋንቋዎችን ለመጨቆን የሚከሄድ ትግል ነው። ኋላ ቀርነቱ ደግሞ ራስን ተጎሳውጪ አለማያቱ ነው። ልባላል ነው ይሆናል እንጂ ያንድ ሀገር አንድ ህዝብ ተጎሰኝነት ወጥቶ በአንድ ህዝብነት ያደገና የጎለመሰ ታላቅ ጎሳ ነው። በዚህ ጎሳ ውስጥ አለመጠቃለል በጎሳ ዓለም ጨንግፎ መቅረት ነው። ሐሜት መከፋፈልን የሚፈልጉ ወገኖች ኢትዮጵያ ባንድነቷ ትኑር የሚሉ ኢትዮጵያን ቋንቋቸው የበላይ ስለሆነ የገዢው መደብ ወገኖች ስለሆኑ ነው ለማለት ያሟቸዋል። አማርኛን መውቀሳቸው ነው። ደካማ ሐሜትና ወቀሳ ነው። ብሔራዊ ቋንቋ ኦሮሞኛ ቢሆን ኦሮሞች የኢትዮጵያን መከፋፈል አይፈልጉም ነበር ማለት ነው። ትግሉ የዴሞክራሲ ሳይሆን የበላይነት ጥያቄ ነው ያልኩት ስለዚህ ነው ይላሉ ጌታቸው ኃይሌ። ታዲያ ለምን ስለ ዴሞክራሲ አወራሉ? ሰው ለማወናበድ? እንዴት ሆኖ በምንስ ምክንያት አማርኛን በኦሮሞኛን ተካ? ሁለተኛስ እውነት አማርኛ ተናጋሪዎች ብቻ ናቸው የኢትዮጵያን አንድነት የሚፈልጉ? በመጨረሻ ማስጠንቀቂያ፣ ብዙ ሀገር ወዳድ ኢትዮጵያውያን ለሀገራቸው ታላቸው ከፍተኛ ፍቅር የተነሳ ሀገርን እንገነጥላለን የሚሉ ድርጅቶች የአንገነጠልም ምልክት ሲያሳዩ እውነት ይመስላቸዋል። አሁንም ባልመጣልሽ ሲሏት ታልታዘልኩ አላምንም እንዳለችዋ ቆንጆ ጎሰኝነትንና የጎሳ ፌዴሬሽንን በይፋ ታላወግዙና ዴሞክራሲያዊ ትግላቸውን አንድ ኢትዮጵያ፣ አንድ ህዝብ፣ አንድ ሀገር፣ አንድ ድምጽ ለአንድ ሰው አንድ ላላይ ሰንደቃ ዓላማ ብለው ተሚታገሉ ድርጅቶች ጋር ተላስተባበሩ ሌላው ሁሉ አዲስ ሀገሮች ለመውለድ የሚሰጥ የማወናበዲያ መሸንጋያ ስለሆነ ሀገር ወዳዶች ሆናችሁ የእንግዴ ልጅ አዋላጅ ተመሆን እንድትድኑ ሐሳብ አቀርባለሁ ይላሉ ጌታቸው ኃይሌ። መወለዱ የማይቀር ተሆነ ተጥረቱ ላይ እጃችሁን አጽኑ። በራሱ ይወለድ። ጎሰኝነት የማይቀር ነው ተሚሉ ሀገር ወዳድ መሳዮች ጋር አትተባበሩ። እኛ ተተባበርን ይቀራል። በኃይል የተዘራን ክርዳድን ማስወገድ የሚቻለው በጉጉት ሳይሆን ለማረም ታጥቆ በመነሳት ነው በማለት ጌታቸው ኃይሌ መልእክታቸውን ይቋጫሉ። እኛም የዚህን ምሽት የዚህ ክፍለ ጊዜ በዚህን ዘጋለን። ቀጣዮቹን ዝግጅቶች ተኛው ጋር በጥሞና እንድታዳምጡን ጋብዛችኋለን። መልካም ምሽት።
ማሳሰቢያ፣ የኢትዮጵያ አንድነት ሬዲዮ በበጋ ወራት ረፍት ምክንያት ስርጭቱን ለአራት ሳምንቶች እንደሚዘጋ እያስታወቀ ሬዲዮኑ የተለመደውን ሳምንታዊ ስርጭቱን የሚጀምረው ነሐሴ 1 2008 ዓ.ም ተመረጠ ወይንም እንደ ዩሮፒያን አቆጣጠር ኦገስት 7 2016 መሆኑን ለውድ አድማጮቹ ይገልጻል። በዚህ አጋጣሚም የስርጭታችንን ተከታታዮች ለሬዲዮኑ የቦርድ አባላት ደጋፊዎቻችን የዝግጅቱ ተባባሪ አባላትና በቅርብም በሩቅም ላላችሁ በያላችሁበት መልካም ጤንነትና ሰላም የሰፈነበት የበጋ ረፍት እንዲሆንላችሁ እንመኛለን። ስርጭታችንን አስመልክቶ ማንኛውንም ግንኙነት ለማድረግ ለምትፈልጉ በኢትዮ ፓትሪዮት ኢሜል አድራሻ ethiopatriots1@gmail.com መላክ የምትችሉ መሆናችንን እንገልጻለን። እደግመዋለሁ፣ በኢትዮ ፓትሪዮት ኢሜል አድራሻ ethiopatriots1@gmail.com መላክ የምትችሉ መሆናችንን በአክብሮት እንገልጻለን። ከኢትዮጵያ አንድነት ሬዲዮ የዝግጅት ክፍል
የእስልምና እምነት ተከታይ ለሆናችሁ ኢትዮጵያን በሙሉ የኢትዮጵያ አንድነት ሬዲዮ የፊታችን ማክሰኞ ተከብሮ ለሚውለው የኢድ አልፈጥር በዓል በሰላም እንዲያደርሳችሁ እንዲያደርሰን መልካም ምኞታችንን እየገለጽን በያዝነው የረመዳን ወር ጾምና ስግደት አላህ እንዲቀበላችሁ ከልብ ተወዲሁ እየተመኘን በድጋሚ ለመጪው ማክሰኞ ለሚከበረው ዕለት ኢድ ሙባረክ እንላለን። የስብሰባ ጥሪ በ33ኛው የሰሜን አሜሪካ የኢትዮጵያን የእግር ኳስ ውድድር ለምትታደሙ በሙሉ ቶሮንቶ ካናዳ አርብ ሐምሌ 1 ቀን 2008 ዓ.ም ቶሮንቶ ካናዳ ፍራይዴ ጁላይ 8 2016 ሞረሽ ወገኔ የአማራ ድርጅት የትግራይ ወያኔ በአማራው ነገድ ላይ የፈጸመውን እና የሚፈጸመውን አገር ማጥፋትና የዘር ማጽዳት ወንጀል በተጨባጭ መረጃ ለማረጋገጥ ዝርዝር ጥናት አከናውኗል። ውጤቱንም ደረጃ በደረጃ ለባለቤቱ ለኢትዮጵያ ሕዝብ በማሳወቅ ላይ ይገኛል። ተዚህም አንዱ በቶሮንቶ የሚካሄደው ሕዝባዊ ስብሰባ ይሆናል። ተዚህ በተጨማሪም በእለቱ በተጓዳኝ ለሞረሽ የአማራ ድምፅ ሬዲዮ ዝግጅት የሚውል ገንዘብ ለማሰባሰብ የሚረዱ ልዩ ልዩ ዝግጅቶች ይቀርባሉ። ቦታ ሆሊ ዩክርስት ቸርች 515 ብሮድ ቪው አቨኒው ቶሮንቶ ኦንታሪዮ M4K2N6 ሰዓቱ ተቀኑ 6 ሰዓት ጀምሮ ወይም በፈረንጅ ሰዓት አቆጣጠር 12 pm onwards በዚህ ዝግጅት በመሳተፍ የወገኖ የኢትዮጵያዊው አማራ አለኝታና መከታ መሆኑን ያስመስክሩ። አማራን ተፈጽሞ ጥፋት እንታደግ። ፈለጋ ስራት የትውልዳችን ቃል ኪዳን ነው። ሞረሽ ወገኔ የአማራ ድርጅት።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን ደግሞ የቃለ መጠይቅ ጊዜ ይሆናል። እንግዳችንም በስልክ መስመር ላይ ከኛ ጋር ይገኛሉ። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ወታደራዊ ጥረቶች ዙሪያ ትምህርታዊ መግለጫዎችን በመስጠት ከፍተኛ ግንዛቤዎችን ለአድማጮቻችን ያጋሩ ምርጥ ኢትዮጵያዊ ናቸው። ሻምበላ ሽብር ገብሬን በዛሬው ዕለት ለውይይት የጋበዝናቸው በተለይም በወያኔና በሻቢያ መካከል ግጭት ተከስቷል የሚለው ዜና ከተሰማ ወዲህ ሁለቱም ጸረ ህዝብ ቡድኖች ይዞታቸውን ለማስከበር ወታደራዊ እንቅስቃሴዎቻቸውን እያጠናከሩ በመሆኑ ስለ ጦርነቱ ተከታይ መዘዝና በተለይም ደግሞ ኢትዮጵያዊ ወገን ምን አቋም መያዝ አለበት በሚለው ዙሪያ እንወያያለን። ጤና ይስጥልኝ ሻምበላ ሽብር ገብሬ፣ ይሰማዎታል?
ይሰማኛል። ተናስተልኝ እንደምናችሁ?
ደህና እግዚአብሔር ይመስገን። መልካም። شنبه لشبر گبری یتوپیا طرایلو چال مات کف مهربی امرارابال لویت بگاب بزنوت مسیرت بساتو به مگنی تو بعد ما چو چاچن بیتوپیا اند نتریدیویز گجیت کفل نا براسیسم مسگانه نیا کرب کودتیا که گبالو شنبه لشبر آرن نتو لمن تکسک کسبم لوزریا یتلا یو استعای تو چیت ستونو یتما بروت منگستاتم به وکلو سگاتون گلچوال یت اورنت کتنان آچو به میبالو سفرچ انداچم یت یت دم سندای سما یه سلام است با کهایل تمد دوال یه دم برون ما کالل گودای بفیر ما باز ادکم شایع یه نینو یه میلون بدرد دراگین توال کسی هنسار اورنتونی میاسن سامکنیات یللم خلتو ما گزادوچ به هز بیت ارلو به مهون آچو اورنتوی هز بنت کام وقت آچ علملوت یاد کرد به مهونو یدم برو گچت له لتون سر حزبوچ اسفل گچوال یمیلو حسابوچ یدمتالو حسابون کتگاروت یرسون استعیت انسمالن یکتلو شامبل امسگنالو
امسگنالو بکدمی اند تلمدو یا سویدن ایتیوپیا اند نتریدیو تابیا از رفیتم به تکتاتای بزاری املت رمو سلسطاچون الدل بکدمو ایتیوپیا ایتورالو چننا ایپولیس سرائی کالومات کف محاور سمننا በራሴም ስም እንደዚሁ ከልብ አመሰግናለሁ። ከዚህ በመቀጠልም ደግሞ እንደዚሁ በየጊዜው የምሰጣቸውን ቃለ መጠይቆች በድረገጻቸው ላይ በማውጣትም ሆነ ዌብሳይታችንም አክሰስ በመስጠት የሚተባበሩንን ሌሎችንም ሀገራዊ አጀንዳ ያላቸው የአንድነት ኃይሎችን የሚያቀርቧቸውን ነገሮች ፖስት በማድረግ ከፍተኛ አስተዋጽኦ የሚያደርጉትን የኢትዮፓትሪዮት ድረገጽ አዘጋጆች በሙሉ በእውነት ከልብ አመሰግናለሁ። በመጨረሻም ይሄን አጋጣሚ በመጠቀም በዚህ የሬዲዮ ጣቢያ የሰጣቸውን የተለያየ ቃለ ምልልሶች በሌሎችም የሬዲዮ ጣቢያዎች እንደዚህ የሰጣቸውን ቃለ ምልልሶች በዶክመንተሪ መልክ በማዘጋጀት በጽሁፍ ማስረጃ በፎቶግራፍ በቪዲዮ በተደገፈ ሁኔታ ዶክመንተሪ አዘጋጅተው በመላው ዓለም በመልቀቅ እኛ ወደፊት እንሰራለን ያለውን ዝግጅት ከኛ በተሻለ እኛ ሳንጠይቃቸው በራሳቸው ፍላጎት አዘጋጅተው ኒትሮ ኢትዮጵያ ኦርጋናይዜሽን ሁሉም ኢትዮጵያዊ ሊያውል ያገኘው በሚችል ሁኔታ መልእክቱን ስላስተላለፉልን በእውነት የኒትሮ ኢትዮጵያ ኦርጋናይዜሽንን በቀድሞ ኢትዮጵያ ጦራሎች ናይ ፖሊስ ሰራዊት ዓለም አቀፍ ማህበርና በራሴስም በእውነት ከልብ ላመሰግን ወዳለሁ። እንግዲህ ይሄን ካልኩ በኋላ ወደ ጥያቄው ከመግባቴም በፊት እንደዚሁ አንድ አራት ማሳሰቢያዎችን ለመጥቀስ ሞክራለሁ። ምናልባት በዚህም ጥያቄ ይሁን ሌላም ጥያቄ ስለጠይቁኝ ስለ ወያኔ ስለ ሻቢያና ስለ ኦሮሞ ገንጣይ ድርጅቶች እንደዚሁም ደግሞ በከተታ የሻቢያ በዛዋሪ የወያኔ ፖለቲካ አስፈጻሚ ሆኖ አስመሳይ ተቃዋሚ ድርጅቶችንም እንደዚሁ ስም ላነሳ ስለምችል ግልጽ ማድረግ የምፈልገው እኔ የትግራይ ህዝብንና ወያኔን ነጥዬ እንደምመለከት ለማሳወቅ ወዳለሁ። ወያኔ ስለ ህዝባዊ አርነት ትግራይን ማለቴ ነው። ስለዚህ የትግራይ ህዝብና ወያኔ ለኔ የተለያዩ ናቸው። የኤርትራ ህዝብና ሻቢያንም እንደዚሁ ነጣጥዬ እንደምመለከት ላሳስብ ወዳለሁ። ሌላውም ኢትዮጵያዊ ሆነው ኢትዮጵያዊነቱን ለምንም አሳልፈው የማይሰጠውን የኦሮሞ ህዝብና የኦሮሞን ገንጣይ አስገንጣይ ድርጅቶችንም እንደዚሁ ነጣጥዬ ነው የምመለከተው። በመጨረሻም ደግሞ የሻቢያ ታላላቂ የሆኑና በተዋሪም የወያኔን ፖለቲካ አስፈጻሚ የሆኑ የፖለቲካ ድርጅቶችንና በቅንነት ተደራጅተው ለሀገር አንድነት ነጻነት የሚታገሉትን የፖለቲካ ድርጅቶችን እንደዚሁ እንግዲህ ነጥዬ እንደማያቸው በዚህ አጋጣሚ ላሳስብ ወዳለሁ። ወደ ጥያቄው እንግዲህ ስገባ አንድ አነስተኛ ርምት ትኖረኛለች። ሁለቱ ሀገሮች ጦርነት በገቡበት ጊዜ የተባበሩት መንግስታት በሰሜን ትግራይና በደቡብ ኤርትራ ባፈር ዞን አዘጋጅተው የተባበሩት መንግስታት ወታደሮች እንደነበሩ ይታወቃል። ነገር ግን ጊዜውን በትክክል አላስታውስም። ከብዙ አመታት በፊት ግን በሻቢያ ጥያቄ የተባበሩት መንግስታት ወታደሮች ከቦታው የሉ እና በዚህ በሁለቱ ድንበሮች መካከል የተባበሩት መንግስታት ወታደሮች አሁን የሉ ማለት ነው። እንግዲህ ይሄን ጥያቄ አንተ እንዳስቀመጥከው ባጭሩ መመለስ ይቻላል። ነገር ግን ያው አንዳንድ ወገኖቻችን የተሟላ ግንዛቤ ለሌላቸው ወይም መረጃ እንደልብ ለማያገኙ ወገኖቻችን ጥሩ ግንዛቤ እንዲኖር ለማድረግ ለዚህም መልስ ይሁን ምናልባት ሌሎችን ጥያቄዎች ካሉ የምጠይቀኝ ከሆነ ለነዚህ ጥሩ መንደርደሪያ እንዲሆነኝ ከተፈቀደ አጠር ባለ ሁኔታ እነዚህ ሁለት ሀገሮች ጦርነት ውስጥ ገባን ሊሉ ያስቻላቸውን ዓለም አቀፋዊ ሁኔታ በአፍሪካና መካከለኛው ምስራቅ ውስጥ ያለውን ሁኔታ በኢትዮጵያና በኤርትራ ውስጥ ያለውን የገቡበትን አጣብቂኝ ባጭሩ ለማስቀመጥ ሞክራለሁ። ምክንያቱም ጦርነት የሚል ወሬ ለምን አሁን አመጡ ሁለቱ ሀገሮች? ለምን ካንዳም እንግዲህ ይህ ጦርነት ካለቀ ከ14 ዓመት በላይ ሆኖታል። ለምን ባለፈው አመት ጦርነት አላሉም? ለምን የዛሬ 6 ወር አላሉም? ወይም ለምን የሚቀጥለው አመት አልሆነም? ይሄ ጊዜ ለምን ተመረጠ የሚለውን በተለይ ኢሳያስ አፈወርቅ በተባበሩት መንግስታት የሰብአዊ መብት ኮሚሽን ለፍርድ እንዲቀርብ በርካታ ኤርትራውያን አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ወንድሞቻችን ባደረጉት ትግል በኤርትራ ውስጥ ያለውን የሰብአዊ መብት ጥሰት፣ የዲሞክራሲ እጦት፣ ጭፍጨፋ፣ ፋሽስታዊ አገዛዝ በመቃወም ባደረጉት ትግል ነው እንግዲህ እዚህ ደረጃ ላይ ተደረሰው። ይሄ ጥያቄ ሲነሳ ለምን ይሄ ጦርነት የመጣ የሚለውን ሁኔታ ሰፋ ያለ ትንተና ለመስጠት እንዲመች አሁን በዓለም ላይ ያለውን ወቅታዊ ሁኔታ ባጭሩ ላስቀምጥ ወዳለሁ። እንግዲህ በዓለም ላይ ባለፈውም እንደጠቀስኩት ኒው ወርልድ ኦርደር ወይም ደግሞ የዓለም የኃይል አስተላለፍ ለውጥ ተደርጓል። ማለትም ያው በይፋም ባይገለጽ ቻይናና ራሽያ የኢኮኖሚና የወታደራዊ በላይነቱን ተጎናጽፏል። ከዚህ ጋር ተያይዞ በመላው ዓለም ይሄ አሉታዊና አዎንታዊ ተጽዕኖን አስከትሏል። የአውሮፓም ህብረት ከዚህ በፊት ይከተለው የነበረውን የቀዝቃዛ ጦርነት ሜንታሊቲ ወይም አስተሳሰብ እየቀየረ መጥቷል። አንዱም እንግዲህ የታላቋ ብሪታንያ ከአውሮፓ ህብረት ውስጥ እንድትወጣ ካደረጓት አያሌ ምክንያቶች መካከል አንዱ ነው። የተባበሩት መንግስታትም በየተለያዩ የሀገር መንግስታት ከሚደርስበት ውግዘት ማለትም ይሄ ደብል ስታንዳርድ እየተባለ ለሀያላን ብቻ በአዳላና የሀያላን ሀገሮች ጥላ ስር ያሉ አምባገነኖችን በመደገፍ ሌሎችን ደግሞ በመቃወም የሚወስደውን አቋም በመቃወም በተባበሩት መንግስታትም ውስጥ እንደዚሁ አዝጋሚ የሆነ ለውጥ ስላለ ከዛ በመነሳት የተባበሩት መንግስታትም እየወሰደው ያለው አቋም የመቀየርም ሁኔታ የአውሮፓ ዩኒየንም ተጽዕኖ፣ እንደገናም ደግሞ በዚህ በምስራቅ አፍሪካ ያለው የአረቦች ተጽዕኖ እና ቁጥጥርም እንደዚሁ መቀየር። ከዚህ በፊት አረቦች በቀጥታና በተዘዋዋሪ በጣም ውስን የሆነ ተጽዕኖ ነበራቸው በተለይ በምስራቅ አፍሪካ። አሁን ግን ሙሉ በሙሉ ሊባል በሚያስችል ሁኔታ እንግዲህ የመካከለኛው ምስራቅ ሀገር በተለይ ዩናይትድ አረብ ኤምሬት፣ ካታር፣ ሳውዲ አረቢያ ከፍተኛውን ድርሻ ይዘው ይገኛሉ። ባለፈውም ጠቅሼዋለሁ የጅቡቲ ወደብ እንግዲህ በአረቦች ቁጥጥር ስር ሆኗል። የሶማሊያ የበርበራ ወደብ በአረቦች ቁጥጥር ስር ሆኗል። ፖርት ሱዳን በአረቦች ቁጥጥር ስር ሆኗል። ሱዳን እንደውም የሰሜን ሱዳን ከዛም አልፋ በቅርቡ ሰምታችሁ ከሆነ ያው የሱዳን ፓርላማ ሙሉ በሙሉ ከሴቲት የላይኛው ማለት ከሴቲት ጀምሮ እስከ ላይኛው አትባራ ድረስ ያለውን መሬት ለሳውዲ አረቢያ መንግስት በአባይ ወንዝ እየተጠቀሙ እንዲህ የተለያዩ የልማትና የእርሻ ስራዎችን እንዲያከናውኑባቸውና ህዝቦቻቸውን እንዲመግቡ ለ99 ዓመት ሊዝ ተፈራርመዋል። እንደውም ባለው መረጃ የሱዳን ፓርላማ ሊዙም ቢስማማም ሊዙ ከ25 ዓመት አይብለጥ ቢልም በአረቦቹ ከፍተኛ ተጽዕኖ ለ99 ዓመት ፈርመው አስረክበዋል። በዚህም የተነሳ አረቦች ሱዳንም ውስጥ ሙሉ ቀጥታ ተጽዕኖ እያደረጉ ነው ያሉት። ይሄም ራሱ በሱዳን እና በግብጽ መካከል ከፍተኛ ፍጥጫ እንዲኖር ፈጥሯል። እንግዲህ በኤርትራም ያው አሰብ የኤርትራም የማንም አይደለም የዩናይትድ አረብ ኤምሬት እና የአረቦች ሆኗል፣ ያው በሊዝ ተሰጥቶ ማለት ነው። እና እንግዲህ ኤርትራም ደግሞ በአረቦች ተጽዕኖ እና በኤርትራም ውስጥ ያለውን ውጥረት ለማርገብ የገንዘብ ችግር ለማርገብ ሻቢያ ከአረቦች ጋራ በመሆን የመን ውስጥ ከ300 በላይ ሰራዊቱን አስገብቶ ውጊያ ውስጥ እየተሳተፈ ነው ያለው። በቅርቡም ወደ 4000 የሚሆኑ የየመን ወታደሮች ኤርትራ ውስጥ ገብተው ስልጠና እያደረጉ ነው። ይሄ 4000 ሰራዊት መልሶ ወደ ጦርነት ይግባ ወይም ደግሞ የኢሳያስ ሪጅም የኤርትራን ህዝብ ጨቁኖ ለመርገጥ ይጠቀምበት ወይንም ወደ ኢትዮጵያ የሚያዙሩት የምናውቀው ነገር የለም። እንግዲህ ይሄ እየተከናወነ ነው ያለው። በአጠቃላይ በምንመለከትበት ጊዜ የአፍሪካ ቀንድ በተለይ ቀይ ባህር አረቦቹ እንደፈለጉት የሚያደርጉት አካባቢ ሆኗል። በኢትዮጵያም ላይ እንግዲህ በቀጥታ ያስከተለውም ተጽዕኖ እንደዚሁ ከፍተኛ ነው። ያው በጅቡቲ ወደብ መጠቀም ከተጀመረበት ጊዜ ጀምሮ ያሰብን ወደብ ብቻ ሳይሆን ብዙ ሰው ያሰብ ወደብ ነው የሚለው አሰብ ራስን የቻለ ራስ ገዝ ነው። ያሰብን ራስ ገዝ ወያኔ ለሻቢያ አሳልፎ ከሰጠ በኋላ የሚጠቀሙት በጅቡቲ ነው። ጅቡቲ ደግሞ ያለውን ወደብ ወደ አረቦች በሊዝ ከሰጠች በኋላ በተለይ ሳውዲ አረቢያ እና ዩናይትድ አረብ ኤምሬትስ እና ካታር ናቸው የሚቆጣጠሩት። ስለዚህ በጅቡቲ ፖርት ላይ የሚያዙት አረቦች እንጂ ጅቡቲ መንግስት አይደለም ማለት ነው። ስለዚህ በቅርቡ ሳውዲ አረቢያ በድሮ ባቤል መንደር የሚባለው አካባቢ ላይ አዲስ የመቆጣጠሪያ ኬላ በማዘጋጀት ወደ ኢትዮጵያ የሚገቡትን ነገሮች በሙሉ መቆጣጠር ጀምራለች። በዚህም የተነሳ ነሱ እንደፈለጉት መርከቦችን ያቆሙ መግባት የሚችለውንና የማይችለውን የሚወስኑ የማይፈልጉትን ነገር የማያስገቡበት ሁኔታ እና የራሳቸው ቢሮክራሲ እየፈጠሩ ለበርካታ ሳምንታት መርከቦች እዛ እየተጨናነቁ እየቆሙ ወደ ኢትዮጵያ ውስጥ የሚገቡ ሸቀጦች እየዘገዩ እንዲገቡና ከፍተኛ አጥረት እንዲፈጠር የዋጋ ግሽበትም እንዲጨመር እያደረጉ ከፍተኛ ተጽዕኖ እየፈጠሩ ነው። ይሄ ሁሉ ወያኔና ሻቢያ አዝሮ ባለማሰብ ያመጡት ጣጣ ነው ማለት ነው። በዚህም የተነሳ ራሱ አሁን የሀገሪቱ ገቢ ከ50% በላይ ለወደብ ወጪ እንዲሆን እየተደረገ ያለበት ሁኔታ ነው። እነሱም ደግሞ ያው በፈለጉት መንገድ በፈለጉት መመዘኛ በየጊዜው እንግዲህ የሚከፈለውን ቀረጥ እየጨመሩ እየመጡ ነው ማለት ነው። ከሰሞኑም እንግዲህ የኃይለ ማርያም ደሳለኝና የወያኔ ባለስልጣኖች ናይሮቢ እና የሞምባሳ ወደብ ሽሩ ጉድ የሚባለው ከኬንያ ጋር እንግዲህ እንደሌላ አማራጭ የሞምባሳን ወደብ ለመጠቀም የሚደረግ ሙከራ ነው እና እንግዲህ ያለው ብቸኛው አማራጭም ያ ነው የሚሆነው። ሌላው በዚህም የተነሳ ያው ቅድም ተጠቅሻለሁ የዋጋ ግሽበት አለ። ይሄንን ደግሞ እንግዲህ የዋጋ ግሽበት በኢትዮጵያ ውስጥ በሚመጣበት ጊዜ ወያኔ እስካሁን ሲጠቀም የነበረው ገንዘብ እያተሙ ለማረጋጋት ነበር የሚደረገው። ይሄ ደግሞ ራሱን የቻለ ከፍተኛ ችግር ያመጣ በሀገሪቱም ኢኮኖሚ ላይ ከፍተኛ ችግር ስላደረሰ IMF ይሄ ነገር እንዳይደረግ በተደጋጋሚ ያስጠነቀቃቸው ነገር ስለሆነ በዚህም በኩል ከፍተኛ የሆነ ውጥረት ውስጥ የገቡበት ሁኔታ ነው ያለው በኢትዮጵያ ውስጥ ማለት ነው፣ ወያኔ ማለት ነው። እነራሳቸውም የዘሩት የዚህ የዘር ፖለቲካም ለ25 አመታት ትግራይም ውስጥ ቢሆን ራሱ የዚህ የአውራጃዊነትን ስሜት እያስፋፋ መጥቶ እዛም ከፍተኛ ችግር ነው ያለው በትግራይ ውስጥ ማለት ነው። እንግዲህ ከነዚህ ሁኔታዎች በመነሳት ራሳቸው የወያኔ መሪዎችም ደግሞ ያው የጀመሩትን የማጥፋት ዘመቻ ከወዲሁ ካላጠናቀቁት እንግዲህ እንደምታውቁት የወያኔ መሪዎች እድሜያቸው እየገፋ በበሽታ እና ያው የተፈጥሮ ሂደት ስለሆነ ቦታውን እየለቀቁ እየሄዱ ያሉበት ሁኔታ ስለሆነ የነሱ ሌጋሲ እና የጥፋት ስራ ወራሽ ልጆቻቸው ተረክበው ከግቡ ለማድረሳቸው ማረጋገጫ ስለሌላቸው ይሄን የጥፋት ስራ ከግቡ ለማድረስ የመጨረሻውን ካርድ መዘው እንግዲህ እየተንቀሳቀሱ ያሉበት ሁኔታ ነው። ውድቀታቸውም አይቀሬ መሆኑን በሚገባ ጠንቅቀው አውቀውታል እና በዚህም የተነሳ ዘረፋውን በስፋት እየተያዙ በመምጣታቸው የሀገሪቱ መከራና ስቃይ፣ የህዝቡ መከራና ስቃይ ከመጠን በላይ እየከፋ የሄደ ስለመጣ በቅርቡ የምታዩት ነው በርካታ አምባሳደሮችን እየሻሩ የህወሓት ባለስልጣኖች ሚስቶቻቸውን በአምባሳደርነት እያስቀመጡ የሀገር ንብረት ለማመን በሚያቅት ሁኔታ እየዘረፉ እያሸጋገሩ ነው ያሉት። የትግራይ መስተዳደር ፕሬዚደንት ተብዬው እና የህወሓት ሊቀመንበሩ የአባይ ወልዱ ሚስት በቅርቡ የአውስትራሊያ እና የኒዘርላንድ እና የሌሎችም ሀገሮች አምባሳደር ሆና በመሾም እንግዲህ ትርፏ ኪዳነ ማርያም የምትባለው ነው እንደዛ አይነት ሁኔታዎችን አድርጋለች። ሌሎችም ብዙ አሉ ጊዜ ለመቆጠብ ስል እና እንዲህ አይነት ውጥረትና ሁኔታዎች የተፈጠሩበት አጋጣሚ ነው ያለው። በኤርትራም በምንሄድበት ጊዜ ሻቢያ የግድ ገንዘብ ለማግኘት ሲል በአረቦቹ ተጽዕኖ ሳይወድ በግዱ በየመን ጦርነት ውስጥ እጁን አስገብቷል። በአሰብም ወደም በኩል ያው አሳልፎ በመስጠት በሚደረገው ሁኔታ እንግዲህ አረቦቹ ከዛ እየተነሱ ነው የመንን የሚደበድቡት። ይሄ ደግሞ አረቦቹ ቅድም ከተጠቀስኩት ከዚህ የኃይል አስተላለፍ ለውጥ የመካከለኛው ምስራቅ ውስጥ ያለው የኃይል አስተላለፍ ለውጥን ተከትሎ ከሌሎች ሀያላን መንግስታት ጋራ ችግር ውስጥ የሚከታቸው እየሆነ መጥቷል። ምናልባት ታስታውሱ እንደሆነ የራሽያው ፕሬዚደንት ቭላድሚር ፑቲን ለሳውዲ አረቢያ በውጭ ጉዳይ ሚኒስትሩ አማካኝነት ጥሩ ማሳሰቢያና ማስጠንቀቂያ ሰጥቷል። አረቦቹ ግን ያው በዚሁ በመቀጠል ከዚህ ከአሰብ ቤዛቸው እየተነሱ የመካከለኛው ምስራቅ የማናጋቱ ምስራቅ ቀጥለውበታል። ይህን ተከትሎ እንግዲህ ምን አይነት በትር ወደ ኤርትራ እንደሚመጣ የሚታወቅ ነገር የለም። ሌላው ያው ከሰሞኑ ሁላችሁም እንደሰማችሁት የኤርትራው ወይም የሻቢያው መሪ ለፍርድ እንዲቀርብ በተባበሩት መንግስታት የሰብአዊ መብት ኮሚሽን ወደ ዓለም አቀፍ ፍርድ ቤት እንዲቀርብ የሚደረጉ እንቅስቃሴዎች አሉ። ይሄ ነገር እንግዲህ የሻቢያ ያለ ወያኔ፣ ወያኔ ያለ ሻቢያ ሊኖሩ አይችሉም። ከዚህ በፊትም ያው በዝርዝር ሄጀበታለሁ አንድም ሁለቱም እንደሆኑ እና ከነዚህና ከመሳሰሉት ሁኔታዎች በመነሳት በተለይ አሁን ኤርትራውያን ወንድሞቻችንና እህቶቻችን ከዚህ በፊት ባልተለመደ ሁኔታ የሻቢያውን መሪ በማውገዝ ለፍርድ እንዲቀርብ ከፍተኛ ሰላማዊ ሰልፎችን በየቦታዎችም እያደረጉና ከፍተኛ ተጽዕኖ ስለመጣ ሁለቱ ሻቢያና ወያኔ በጋራ በመመካከር የፈጠሩት ድራማ ነው ማለት ነው። ሁልጊዜም አምባገነኖች ችግር ሲገጥማቸው የሚጠቀሙበት መንገድ ጦርነቶችን በመፍጠር የህዝቡን ብሔራዊ ስሜት በመቀስቀስ የህዝቡን አስተያየት ለማስቀየር ከዚህም ጋራ ደግሞ በመያያዝ ገንዘቦችን በማስተባበር የኢኮኖሚ ችግራቸውን ለመሸፈርና ጊዜ ለመግዛት ብሎም ባለም አቀፍ መድረክ ድርድሮችን ለመፍጠር ራሳቸውንም ከዚህ ከገቡበት አጣብቂኝ ውስጥ ለመውጣት የሚጠቀሙበት ነው። ከዚህ የሱዳኑ መሪ ተመሳሳይ ሁኔታዎችን አድርጓል። ስለዚህ እንግዲህ እነዚህን የመሳሰሉት ሁኔታዎች አጣብቂኝ ውስጥ ስለተከተታቸው ሁለቱንም አንዱ አንዱንም ማዳን ስላለበት ሁለቱም ከገቡበት አጣብቂኝ ለመውጣት ሲሉ የፈጠሩት ሁኔታ እንጂ እስካሁን ባለው መረጃ ጦርነት የለም። ጦርነት ካለስ ለምን ሁለቱን አገሮች ጦርነት የሚከፍት ምን ነገር አለ? ምንም ነገር የለም። በኤርትራ በኩል የቀረበው ጥያቄ ሙሉ በሙሉ ማለት በሻቢያ በኩል የቀረበው ጥያቄ ወያኔ ሙሉ በሙሉ ተስማምቶ አልጀርስ ሄዶ ፈርሟል። ሻቢያ ቢጠይቅም ከዛ ውጪ የጠየቀው ነገር የለም። እና በሁለቱ መካከል ወደ ጦርነት ሊፈታቸው የሚችል ነገር አለ ወይ ለሚለው ጥያቄ የለም። ይህ ካልሆነ ምንድነው ያለው ለሚለው የማስመሰል ጦርነት ነው። በሁለቱም በኩል ይሄ ነው የሚባል የተደረገም ውጊያም የለም። አንዳንድ በፕሮፓጋንዳ ደረጃ ያሳዩአቸውንም አይተናል። ከዚህ በፊት በ17 ዓመቱ ጦርነት በነበረው ሁኔታ የነበሩ ፎቶግራፎች እና ቪዲዮዎችን እነሱኑ መልሶ በማቅረብና ለማጣፈጫ አንዳንድ ግለሰቦችን በኤርትራም በኢትዮጵያም ያሉትን ኢንተርቪው ያደረጉ አፕዴት በማድረግ አስመስሎ የማቅረብ ድራማ እና ቲያትር ካልሆነ በስተቀር ጦርነት የለም። ጦርነትም ቢፈጠር ሊያስደንቅ የሚገባ ነገር የለም። አምባገነኖች እድሜያቸውን ለማራዘም ሲሉ ማንኛውንም ነገር ከማድረግ አይቆጠቡም። በሁለቱም በኩል ጦርነት ቢከፈት ዋጋ የሚከፍለው የደሃ ልጅ ነው፣ ሌላ ማንም አይደለም። ለእነዚህም በእንዲህ አይነቱ ሁኔታ እነዚህ ሀገሮች ደንታ ያላቸውም አይደሉም እና ምን ያህል መለስኩ ባላቅም እንግዲህ ከሞላ ጎደል ይህን ይመስላል።
መልካም ሻምበል አሸብር፣ ሰፋ ያለ ትንታኔ ነው። መቼም የሀገራችን ጂኦፖለቲካል ሁኔታ ምስቅልቅል እያለ ነው። የዚህ ሁሉ ጠንቅ የሆኑት የሁለቱ ጸረ ሕዝብ አገዛዞች ያመጡት ችግር ለመሆኑ ግልጽ ነው። እስኪ ወደ ቀጣዩ ጥያቄ ልግባ። ባለፈው ሰኔ 5 ቀን በተቀዳሚ ሻቢያ በመቀጠልም ወያኔ ያመኑት የግጭት መከሰት በአንድ አካባቢ ላይ ለመከናወኑ በሚዲያዎች ተዘግቧል። ጦርነቱ በጾሮና ግንባር እንደነበር ተገልጿል። ወያኔና ሻቢያ ድንበራችን በሚሉት ላይ የተለያዩ ከተሞች አሉ። ለምን በጾሮና ሊጀመር ቻለ? ከሚሊትሪ ስትራቴጂ አንጻር ያለው ስፍራስ ምንድን ነው? በተጨማሪም በቅርቡ በወጣው ኮሚኒኬ ጾሮና በወያኔ ጦር ቁጥጥር ስር ውሏል ተብሏል። የጾሮና ባለቤት ማን ነው? ኢትዮጵያ ወይንስ ሻቢያ? ቀደም በመግቢያችን ላይ አንድ እንትን ብለው ነበር፣ የዚህ የሰላም አስከባሪ ኃይል ወጥቷል ያሉኝን። እኔ እስካለኝ ኢንፎርሜሽን ድረስ ከኤርትራ ወጥቶ በኢትዮጵያ ቦርደር ውስጥ ወይንም በኢትዮጵያ ክልል ውስጥ እንዳለ ነው ያለኝ ኢንፎርሜሽን። ስህተት ከሆነ ሊዘሉት ይችላሉ። አመሰግናለሁ። ይቀጥሉ ሻምበል።
አመሰግናለሁ። እንግዲህ ያው ምናልባት አንተ ያልከው ሊሆን ይችላል፣ ነገር ግን በተባለው የባፈር ዞን ውስጥ ምንም አይነት የተባበሩት መንግስታት ወታደሮች እንደሌሉና በሻቢያም ጠያቂነት ከዛ እንደወጡ ነው እንግዲህ መረጃዎች የሚያሳዩት። የበለጠም ነው ወደፊት ማጣራት ይቻላል። ወደ ሁለተኛው ጥያቄ ስተላለፍ እሱንም እንግዲህ ለመመለስ አሁን ሁለት ነጥቦች ናቸው። ጾረና በየት ነው ያለው? በኢትዮጵያ ነው የኤርትራ ነው የሚል ጥያቄ አለ። በጾረና በኩል ጦርነት ተደርጓል አልተደረገም የሚለውም ሁኔታ አለ። ከወታደራዊ ስትራቴጂ አንጻር ጾረና ምን ያህል ጠቀሜታም አለው የሚልም አይነት ነው። ወደዛ ከመሄዴ በፊት የጾረና ባድመ ሌሎችም በኤርትራና በትግራይ አዋሳኝ የሆኑ ወረዳዎች እና መንደሮች የኤርትራ ወይም የኤርትራ ነው ወይም ኢትዮጵያ ነው ከመላታችን በፊት አንድ ግልጽ ነገር ማድረግ መፈልገው ምንድነው? ኢትዮጵያ ለዋላዊነቷ ተጠብቆ እስከ ኖረበት ከ1983 ድረስ ሀገራችን በክፍለ ሀገሮችና በራስ ገዞች ነው ተተዳደረ የነበረው። ክፍለ ሀገሮች ነበሩ ያው ለአስተዳደር በሚመች መልኩ። እንደገናም ደግሞ የድሬዳዋ፣ የትግራይ፣ የኤርትራ ያሰብ ራስ ገዞችም ነበሩ። ከዚህ ተነስተን ነው እንግዲህ የኛው የኤርትራ ነው የኛው የትግራይ ነው የሚለውን መልስ መስጠት የምንችለው። እና በወቅቱ ኤርትራ 9 አውራጃዎች 38 ወረዳዎች ነበሯት። ከነዚህም አንዱ ጾረና ነው። ጾረና የሚገኘው በአካለ ጉዛያ ውስጥ ነው። በኤርትራ ክፍለ ሀገር የነበረ ነው። ጾረና የኤርትራ ነው። ትግራይን በሚመለከት እንደዚሁ 8 አውራጃዎችና ወደ 56 ወረዳዎች ነው የነበሩት። ከነዚህ ውስጥ እንግዲህ በሽሬ አውራጃ የሚገኘው ባድመንም ይጨምራል። ባድመ የኢትዮጵያ ነው፣ በትግራይ ክፍለ ሀገር ውስጥ ያለ ወረዳ ነው ማለት ነው። ባድመ የኤርትራ ሆኖም በታሪክም አያውቅም ላንድም ቀን። እና ባድመ ኢትዮጵያ መሆኑን የትግራይ ህዝብ ያውቀዋል፣ የኤርትራ ህዝብ ያውቀዋል። የትግራይ ገዢ የነበሩትም ራስ መንገሻ ስዩም በቅርብ ቀርበው በሬዲዮ ገልጸውታል። የቀድሞም የሀገሪቱን ካርታ አብዘን ቁጭ አድርገን ብንመለከት የቱ ወረዳ የቱ አውራጃ በኤርትራ በትግራይ እንዳለ ቁልጭ ተደርጎ ተቀምጧል። ይሄ እንግዲህ ያለው እውነት ነው። አንድ ነገር ግን እዚህ ላይ በደንብ ላስገነዝብ የምወደው ነገር ይሄ እውነት እንደተጠበቀ ሆኖ በህዳር 1969 ዓ.ም ሻቢያና ወያኔ በረሃ ውስጥ በዚህ በኩል በስብሃት ነጋ መሪነት በአርከበ ቁባይ ብርሃኔ ገብረ ክርስቶስ አባይ ፀሐይ መለሰ ዜናዊ በተገኙበት በዛኛው በኩል ደግሞ የስብሃት አማች ስብሃት ኤፍሬም እና ሌሎችን በተገኙበት ተነጋግረው የተስማሙበት ስምምነት አለ። በዚህ ስምምነት መሰረት ከባድመ እስከ አፋር ጉሬ መሬት ድረስ ያለውን መሬት በሙሉ ለኤርትራ እንደሚሰጡ ተስማምተዋል። እና ቀደም እንደተጠቀስኩት ባድመ የኢትዮጵያ ነው፣ በትግራይ ክፍለ ሀገር ውስጥ የሚገኝ ነው። አሁን ይሄንን እነሱ ኦሬዲ አሳልፈው ሰጥተዋል። እዛ በረሃ ውስጥ የበረሃ ስምምነት አላቸው የተስማሙበት፣ ቅድም የጠቀስኩት በህዳር 1969። እንደገና በአልጀርስም ላይ ሄደው የተስማሙት ይሄንኑ ነው። ምክንያቱም ተስማምተው የተፈራረሙበት ስላለ አይ አልጀርስም የተመረጠበት የራሱ ታሪክ አለው። ምናልባት የምታስታውሱ ከሆነ የአልጄሪያው ፕሬዚደንት በወቅቱ የአፍሪካነት ድርጅት መሪ ነበር። ከዛ በፊት የውጭ ጉዳይ የአልጄሪያ ውጭ ጉዳይ ሚኒስትር በነበረበት ጊዜ የአፍሪካነት ድርጅት ከኢትዮጵያ እንዲነሳ ከፍተኛ ትግል ያደርግ የነበረና አቶ ከተማ የፍሬ የውጭ ጉዳይ ሚኒስትር በነበረበት ጊዜ እንደውም አይታችሁት ከሆነ በከፍተኛ ደረጃ በግብግብና ብዙ የፖለቲካ ትግል ተደርጎ የተሸነፈበት ሁኔታ ነው። እና የዚህ የአልጄሪያው መሪ ለኢትዮጵያ ፈጽሞ ቅን አመለካከት የሌለው ነው። የአልጄሪያው ፕሬዚደንት የሚባለው አብዱላዚዝ ቡተፍሊካ የሚባለው ነው። እና እዛም የተመረጠበት ምክንያት ለዚሁ ነው። ሻቢያንም ወያኔንም ሲረዳ የነበረ መንግስትና መሪም ስለነበረ ማለት ነው። እዛም ላይ ሄደው በእነሱ አማካኝነት እንዲጸድቅ የተደረገውም ያንኑ በህዳር 1969 በራ የተስማሙትን ውል ነው። ስዩም መስፍንም ያንን ፈርሞ ነው የመጣው። ነገር ግን ያንን መስማማታቸውን ለህዝብ ይፋ ያላደረጉበት ምክንያት በትግራይ ውስጥ ብዙ አመጽን እንደሚያስነሳ በኢትዮጵያ ህዝብም ተቀባይነት እንደማይኖረው ስለሚያውቁ አይ ይሄ በአንድ በኩል ለትግራይ ህዝብ ሌላ ነው የሚነግሩት፣ ለቀሪው የኢትዮጵያ ህዝብ ሌላ ነገር ነው የነገሩት። በአንድ በኩል የለም የአልጀርስ ፍርድ ቤት በእኛ ላይ ፈርዶብናል፣ ነገር ግን ጉዳዩን ይግባኝ ብለናል ይላሉ። በሌላው በኩል ደግሞ የለም ባድመ ያው የኛ ነው፣ አንዳንድ የምንነጋገራቸው ነገሮች ስላሉ በሚል በዚህ አድበስብሰው አስቀምጠውታል ማለት ነው። ስለዚህ ሁለት ነገር ነው ያለው። ጾረና የኢትዮጵያ ነው ወይ ለሚለው ከዚህ በፊት በነበረው የአስተዳደር ክልል በኤርትራ በአካለ ጉዛይ ውስጥ የሚገኝ ነው ማለት ነው። ሌላው ይሄ በጾረና በኩል ጦርነት ይደረጋል ለሚለው አሁን ያለውን የወታደራዊ አሰላለፍ እዛ ያለውን እኔ የማውቀው ነገር የለም። ነገር ግን በአካባቢ ካለው የተፈጥሮ አቀማመጥ አንጻር ከዛ ስንነሳ ከዛ ተነስተን ነው የምንመለከተው ሶረና አካባቢ ለወታደራዊ ስትራቴጂ ያመቻሉ ለማለት እንግዲህ ከሶረና ተነስቶ በቀደም ተከተል ያሉ ቦታዎች አሉ። አንዳንድ ይጋ ካርታዎችንም ማየት ስላለብኝ ነው እያየሁ ነው ማናገር አንድ ጊዜ ከፈታኝ።
እሺ
እንግዲህ ከሶረና ተነስተው ከዛ ቀጥሎ ያለው እንግዲህ ሀዘም የሚባል በረሃ ነው ያለው። ይሄ ለጥ ያለ በረሃ ነው። ከዛ ወደ ደቀመሃሪ ከደቀመሃሪ ወደ ደጋው ኤርትራ መሄድ የሚቻለው በዛ አይነት ሁኔታ ነው ማለት ነው። በግራ በኩል እንግዲህ አዲኳላና ባድመን ያሉት፣ በቀኝ ደግሞ ዛላምበሳና ኢሮብ ነው ያሉት። አሁን በዚህ መሃል ነው እንግዲህ ሶረና ያለው። እና ይሄንን መቼም ከማንም በላይ አካባቢው ሻቢያ ሞያኔ የሚያቁታል። ጦርነት ከተከፈተ ካለው ተፈጥሮ አቀማመጥና ወታደራዊ ስትራቴጂ አንጻር በግራም በቀኝም በኩል ኃይል ኖሮ ሰፋ ያለ ጦርነት እስካልተደረገ ድረስ ጀስ በጦርና ግንባር ብቻ ዝም ብሎ ጦርነት ተደርጎ የትም አይደረስም። ከጦርና ተነስቶ ሀዘን በረሃ ቢገባ ያው ምንድነው ኪሊንግ ዞን ነው የሚባለው የዛ አይነት ሁኔታ ነው። ይሄንን ያቁታል እነሱ ያው አቁም ብሎ ስለሚያስቡ ጀስት ለፕሮፓጋንዳው የሚመቻቸውን መርጠው ያቀርቡት እንጂ በዚህ በጦርና በኩል ብቻ ወጋ ተደርጎ እነሱ እንደሚሉት እንደማይኖር ጦርነቱ እንደሌለም እናውቃለን። ግን በሚሉትም መንገድ የሚሆን ነገር አይደለም ማለት ነው። ከወታደራዊ ስትራቴጂ አንጻር ለጠየቀኝ ጦርና የሚለው ያው እንግዲህ መልሼዋለሁ። ጦርነቱ አለ የለም ወይ ለሚለው ያው ቀደም ብዬ እንደመለስኩት ጦርነቱ የለም። ጦርነቱ የሚከታቸው ምንም ምክንያት የለም። አንደኛ የተስማሙበት ነገር ነው። ሁለተኛ የነሱ የጦርነት ምንጩም ይሄም አይደለም። ከዚህ በፊትም ጦርነት የተቀሰቀሰበት ምክንያት ይሄ አይደለም። የጋራ አላማቸው ዞሮ ዞሮ ታላቋን ትግራይ የመመስረት አላማ ነው። ግባቸውም አላማቸውም አንድ ነው። ከዚህ በፊት ያጋጫቸው ሁለቱም ኃይሎች በጋራ ኢትዮጵያን መዝብረው ኢትዮጵያን በታትነው የሚያስሙት የታላቋን ትግራይ ለመመስረት በሚያደርጉት ሂደት ውስጥ በዘረፋው ላይ ያለ መግባባት ስለተፈጠረ በተለይ የስየው አንጃ በዚህ ረገድ ተገንጥሎ ወጥቶ ሌላ አቋሞችን ስለወሰደ የመጣጠብ ነው እና የቤተሰብ ነው። ደፊቱን አላማ ከግቡ ለማድረስ በእኔ በላይነት ነው የሚለው አንድ እምነት በሻቢያ በኩል ሲኖር፣ በእነዚህ በኩል ደግሞ የዘረፋውም ያብዛኛው ባለቤትኛ ስለሆን በእኛ ተርም ትሄዳላ ትሄድም ከሚል የውስጥ የስልጣን ሽኩቻ እንጂ ሌላ አይደለም ጸቡና። እንግዲህ ምን ያህል ለመለስኩ አላቅም ጊዜ ለመቆጠብ።
ጥሩ መልካም ነው የገለጹት ሻምበል አሸብር። እስኪ እንደዚህ ነው ጦርነቱ ቢነሳ መቼም አይሆንንም ትተሽ ይሆናልን ብለን እንኳን ብንገምት ሁለቱም አጥፊዎች ናቸውና ጦርነቱን ግምሱት ልናስገባ፣ የዚህ ጦርነት መጨረሻው ወይም የመጨረሻው ሲናሪዮ የሻቢያ መሪ ከስልጣን አስወግዶ የውያንን ወዳጅ አገዛዝ በአስመራ ላይ በመትከል ቢጠናቀቅ የኢትዮጵያ እጣ ፈንታ ምን አይነት መልክ ሊይዝ ይችላል ብለው ይገምታሉ? የሁለቱም ጸረ ኢትዮጵያ ቡድኖች መቀናጀት የሚያስከትለው አደጋ ምንድነው ይላሉ? እንደው ቢከሰት እንደው እናስቀምጠውና
እሺ እንደ መላምት አድርገን እንሰደውና በመጀመሪያ ደረጃ ሁለቱ እንደ ጣላት ጦርነት ይክፈቱ ብንል በሻቢያ በኩልና ምናልባት የአረቦች እርዳታ ካልገባበት በስተቀር እሱም ቢሆን ወያኔም ደግሞ በዚህ በኩል በርካታ የምዕራባውያን ወዳጆች ስላሉት የኢትዮጵያን ጥቅም የሚጻረሩ በርካታ የውጭ ኃይልና ጣላቶች ስላሉት ሪሶርሱም ስላለው ጦርነቱ እንደ ከዚህ በፊቱም ሽምቅ ውጊያ ሳይሆን ኮንቬንሽናል ስለሚሆን ሻቢያ ያንን ጦርነት እንዲያደርገዋል ብዬም በፍጹም አላምንም። ጦርነቱን ቢጀምር ሙሉ በሙሉ የኤርትራ ሰራዊት እጁን እንደሚሰጥ ግልጽ ነው። የኤርትራ ሕዝብ ጦርነትም ሰልችቶታል። ከዚህ በኋላ ጦርነትም የሚፈቅዳል የሚልም እምነትም የለኝም። ጦርነቱንም ሻቢያ ማሸነፍ እና በአሸናፊነት መውጣት እንደማይችል እንደ ሎጂስቲኩ ብቻ ይናገራል። ሌላውን ወታደራዊ ስትራቴጂ ትተን እና ይሄ ነው ከሆነም እንደው ቢደረግም ጦርነቱ በየትኛው መልኩ ለኢትዮጵያ ሕዝብ የሚጠቅመው ጥቅምና ፋይዳ የለውም። በሁለቱም አቅጣጫ የደሃ የሕዝብ ልጆችን ከማስጨረስ ያለፈ አይሆንም። ወያኔም ቢሆን ዞሮ ዞሮ አላማውን የሚቀይር አይደለም። ተመልሶም ኤርትራ ውስጥ ወይም ሌላ መንግስት ቢቋቋም ዞሮ ዞሮ የወያኔን ጥቅም የሚያስከብርና የተነሱበትን አላማ የሚያሳካ ነው እና በምንም መልኩ ለኢትዮጵያ ህዝብ ፋይዳ ያለውም አይደለም። ለኢትዮጵያም ብቻ አይደለም፣ ለኤርትራም ህዝብ ፋይዳ ያለው አይደለም።
መልካም። እስኪ በቀጣይ ደግሞ ወደ አንድ ትንሽ ለየት ወዳለ ተያያዥነት ወዳለው ጉዳይ ልውሰዶት። ኢትዮጵያዊነት ሁለት አማራ ጥላቶች አሉት፣ ወያኔና ሻቢያ። እነዚህ የለየላቸው ጸረ ህዝብ ቡድኖች ከኋላቸው የሚደግፏቸው ጸረ ኢትዮጵያ ኃይሎች አሏቸው። ለኢትዮጵያ ቀን አስተሳሰብ ያለን ወገኖች የኢትዮጵያን ህልውናና ሉዓላዊነት ተቀናቃኝ በሆኑት የጥፋት መልእክተኞች ላይ የጠራ አቋም አለን። በተቃራኒው ደግሞ ከማንኛውም ኃይል ጋር በማበር የኢትዮጵያዊነትን ትግል ባለቤትና ፈር እንዲያጣ የሚባዝነው ግንቦት ሰባት በቅርቡ ኢትዮጵያውያንን ለሻቢያ ድጋፍ ስጡ የሚል ዘመቻ እያካሄደ ነው። የድጋፍ ፊርማም እያሰባሰበ ይገኛል። ይህ ድርጊት ብዙ ኢትዮጵያውያኖችን በእጅጉ አስቆጥቷል። እርሶስ ምን ይላሉ? ኢትዮጵያውያንን ለሻቢያ ተሰለፉ የሚለው ጥሪ እብደት ነው ወይስ ጤንነት? አመሰግናለሁ። ሻምበል ይቀጥሉ።
በጣም አመሰግናለሁ። ይሄ እንግዲህ የግንቦት ሰባት ድርጅትን በሚመለከት የተለያዩ ኢትዮጵያዊ ድርጅቶች በቀጥታም በሻቢያም በአጠቃላይ ብዙ ኢትዮጵያውያኖች የግንቦት ሰባትን አቋም በብዙ መልኩ አስቀምጠውታል። እኔም ባለፈው በሰጠሁት ቃለ መጠይቅ ላይ ብዙ ማብራሪያ ሰጥቻለሁ እና ግንቦት ሰባትን በሚመለከት የተለያዩ ኢትዮጵያውያኖች ድርጅቱ በቀጥታ የሻቢያ በተዘዋዋሪ ወያኔ እንዳንታገል የሚያዘናጋ ድርጅት እንደሆነ በስፋት ታትቶበታል እና እኔም ከዚህ የተለየ አቋም የለኝም። አንደኛ ግንቦት ሰባትን ስንመለከት ግንቦት ሰባት ህብረት ፈጠርኩ የሚላቸው ድርጅቶች በሙሉ ጸረ ኢትዮጵያ አቋም ያላቸው ናቸው። ኢትዮጵያን ከወያኔና ከስርዓቱ ነጻ ማውጣት ሳይሆን ከኢትዮጵያ ነጻ እንውጣ የሚሉ ድርጅቶች ናቸው። እያንዳንዱ ከግንቦት ሰባት ጋራ ግንባር የፈጠረው ከተለያዩ የኦሮሞ ነጻ አውጪ ድርጅት፣ የሲዳሞ ነጻ አውጪ ድርጅት፣ በሙሉ ነጻ አውጪ ድርጅት ነው። እንዴት ነው አንድ ሀገራዊ አጀንዳ አለኝ ለኢትዮጵያ አንድነት ቆም ያለው የሚል ድርጅት ከአገር ገንጣይ አስገንጣይ ድርጅቶች ጋር የሚቆሙ? ይህን ነው እያንዳንዱ ሰው ሊያየው የሚገባው። ሁለተኛው ኢትዮጵያ ከሚያሰኟት ብሔረሰቦች ወይም ነገዶች ውስጥ እንግዲህ አንዱና ዋና የሆነው እንግዲህ ከሀገሪቱ ህዝብ ቁጥር እንኳን በቀላሉ ብናየው ከአንድ አራተኛ በላይ የሚሆነው ኢትዮጵያዊ የሆነው የአማራ ህዝብ ነው። ይሄ ድርጅት ራሱም በጸረ አማራነት አቋም የተቋቋመ ድርጅት ነው። በውስጡም ያሉት ድርጅቶች ይሄ በደንብ በመረጃ ያለ ነገር ነው የምናገረው፣ እኔ ከኪስ አውጥቼ አይደለም። በውስጡ ያሉትም ከጎኑ ተቆመዋል የሚባሉትም ድርጅቶች በአማራው ህዝብ ላይ ገና ሲነሱ ከመሰረቱ ጀምሮ ጥላቻ ያላቸው ኃይሎች ናቸው። እንዴት ነው አንድ ሀገራዊ አጀንዳ አለኝ የሚል ድርጅት ሀገሪቱን ኢትዮጵያን ኢትዮጵያ ከሚያሰኙት ብሔረሰቦች አንዱና ዋናው አንድ አራተኛ በላይ የሚሆነውን ህዝብ በጠላትነት ፈርጆ ኢትዮጵያዊ ነኝ ለኢትዮጵያ ቆሜያለሁ ብሎ የሚለው? እና ይሄ ራሱ እያንዳንዱ ሰው በደንብ ሊያየው የሚገባ ነው። የድርጅቱን መሪ ብንመለከት የግንቦት ሰባት እንግዲህ ትራክ ሬከርዳቸውን ብንመለከት ከአስቲምባ እስከ ወያኔ እስከሚገባ ወያኔ ከገባ እስከ ቅንጅት ድረስ ያለውን ብንመለከት የድርጅቱን መሪ አቋም ግልጽ አድርጎ የሚያስቀምጥ ይሆናል። የኢትዮጵያ ህዝብ ነው በሚገባ ያውቃል፣ በተለይ በቅንጅት ጊዜ የተሰራው። እዚህም በውጭ ሀገር ግንቦት ሰባት ብለው ካቋቋሙ በኋላ በስድስት ወር ኢትዮጵያ እገባለሁ ተብሎ 1.5 ሚሊዮን በላይ ዶላር ተሰብስቦ ለዛ እንኳን ገንዘቡ የት እንደገባ ምን እንደተደረገ የሚታወቅ ነገር የለም። እንግዲህ ከሰባት ዓመት በላይ ሆኖታል። አሁንም ደግሞ ከዚህ ከ11 ወር በፊት እዚሁ ዋሽንግተን ዲሲ ፊሽካን ተነፋ ጦርነት ልንገባ ነው ተብሎ የተሰራውን ድራማ እና ውጤቱ ምን እንደሆነ አይተናል። አሬና ጋሎች፣ ወልቃይት፣ ሁመራ፣ ዳንሻ አዘዞ ገባን ተባለ። መጨረሻው ምን ሆነ? እንግዲህ ባለው መረጃ በወቅቱ ግንቦት ሰባት ያሰባሰባቸው ከ38 የማይበልጡ ወጣቶች ነበሩ። ከነዛ ውስጥ የጠፉት፣ የተገደሉት፣ የታሰሩት ተቀናንሰው እንግዲህ 10ም አይሞሉ። እነዚህን ይዘው ነው ጦርነት ገባን ፊሽካ ተነፋ ያሉ። እንዴት አድርገው ከሀሬና የኤርትራ መሬት ተነስተው ያን አቆራርጠው አዘዞ እንደገቡ እግዚአብሔር ይወቅ። ያው ሰበር ዜና እየተባለ መካድ አይቻልም፣ ዶክመንት ነው እንሰማለን። እየደመሰስን እየገረሰስን እየተባለ ይኸው እንግዲህ ሱፐርማንን ይሁኑ አይደል ነው ድሮ ዘ ኢሞርታል የሚባል ሙቪ ነበረ፣ የማይሞቱ ሰዎች ማለት ነው። እና እነዚህ ሰዎች አይማረኩም፣ አይቆስሉም፣ አይሞቱም እና ያን እያደረጉ አዘዞ ገባን ያሉ። እንግዲህ አዘዞ ከገቡ በኋላ እሰየው ከዛሬ አዲስ አበባ ይገባሉ ስንል እስካሁን ድረስ የሰማነው ነገር የለም። እንግዲህ አዘዞ ላይ ያመት ፍቃድ ይሰጡ ምን ይሁን እግዚአብሔር አይታወቅም። ይሄም አልበቃቸውም። አሁን በቅርቡ 40 ምንጭ ገብተን ይሄን አደረግን ያን አደረግን ብለዋል። እንግዲህ እኔ በየትኛው እንደሚገለጽ አላውቅም። በድሮን አታክ ይሁን ወይንም ደግሞ በሰው መሃክ ሚሳይል የደበደቡት አላውቅም። ያው ሁሉን ነገር ሰምታችሁታል። እንግዲህ ድርጅቱ ምን አይነት የፈጠራ ወሬና ሌላውም እንዳይታገል ሌሎችም ተቃዋሚ ፖለቲካ ድርጅቶች እንዳይታገሉ የሚያዘናጋ ድርጅት እንደሆነ በግልጽ የሚያሳይ ነው። እንግዲህ ግንባር ገባ ያሉት አዛዥ ብርሃኑ እና ተከታዮቻቸው ገና ስለመሄዳቸው ተወርቶ ሳይልቅ የመጥተት እንደመሸጉ እንግዲህ ሁላችሁም ታውቃላችሁ እና ይሄ ነው። ሌላው እንግዲህ አሁን ስላነሳው ነገር ስናነሳው ስለ ግንቦት ሰባት እናውራ ከተባለ ምንም ማለቂያ ማብቂያ የለውም። ስለዚህ አሁን ፔቲሽኑን እናስፈርም በሚል ዘመቻ ተጀምሯል። እግዚአብሔር ያሳያችሁ። እነሱ እንደሚሉት እንግዲህ ሻቢያ እነሱን የሚረዳ ይሁን እነሱ ደግሞ ኤርትራ ኢትዮጵያን ነጻ ለማውጣት የቆሙ ኃይል ናቸው እንበል። እንዴት ነው አንድ የፖለቲካ ድርጅት ወይም ተዋጊ ኃይል ሌላ ሀገር ይረዳው ያን እርዳታ ተቀብሎ ስራውን መስራቱን ትቶ በዛ ህዝብ የውስጥ ጉዳይ ውስጥ ገብቶ ፔቲሽኑን ያስፈርሙ? ይሄን አይነት የርጎዝም አይነት ፖለቲካና ዲፕሎማሲ በአለም ታሪክ ላይ ተሰምቶ አይታወቅም። ይሄ 4000 በላይ ኤርትራውያን ወንድሞቻችን እህቶቻችን ከኤርትራ እየተሰደዱ በየባህሩ የሞቱ አካላቸው እየተጎዳ ስንት መከራ ስቃይ ያዩ በእነዚህ ስቃይና መከራ ላይ ተረማምዶ መቀለድ ነው። አንድ ሊታወቅ የሚገባው ነገር ቢኖር የኢትዮጵያና የኤርትራ ህዝብ ጸብ ኑሮትም አያውቅም። ጸቡ የሻቢያና የወያኔ ነው።
ትክክል።
ኤርትራና ኢትዮጵያ ህዝብ አንድ ነው። የኤርትራ ህዝብ ጉዳት የኛ ጉዳት ነው። የኢትዮጵያ ህዝብ ጉዳት የኤርትራ ህዝብ ጉዳት ነው። ሁለቱም ሀገር ህዝቦች የጋራ ባህል ያለን የጋራ እምነት ያለን ብዙ ትስስር ያለን የተጋባን የተዋለድን እና ይሄ እንደው ነገን ያለማሰብ ይመስለኛል ከእንደዚህ አይነት ፋሽስት ጋር ቆሞ እንዲህ አይነት ስራ የሚሰራውና የድርጅቱ መሪ በዚህ ዋሽንግተን ዲሲ ባለ የአዲስ ድምጽ ሬዲዮ የሰጠውን መግለጫ ሰምቻለሁ እና በጣም የሚያሳፍር ነው። ወያኔ ብዙ ገሏል፣ ሻቢያ ትንሽ ነው የገደለው አይነት ቀልድ። የወያኔ ባለ ስልጣኖች ይዘርፋሉ፣ የሻቢያ አይነቁም። ኢትዮጵያ ሴት ይደፈራል፣ ኤርትራ አይደፈርም ወዘተ አይነት የመሰለ እንግዲህ የማወዳደር ነገር ነው። ለመጀመሪያ ደረጃ እንግዲህ ይህ ግንቦት ሰባት መሪ አቶ ናምን የሂሳብ ችግር ይሁን ወይ ያወቁ እንዳለማወቅ ወይንም ጨርሶ ካለማመን ይሁን አላውቅም። በመጀመሪያ ደረጃ ውድድሩ ለምን አስፈልገ? ውድድሩስ ከመጣ በምን አይነት ሂሳብ ነው የሚወዳደረው? አዎ ወያኔ ፋሽስት ነው። ወያኔ በብዙ ሚሊዮን የሚቆጠሩ ወገኖቻችንን ገሏል፣ አስተቃይቷል፣ አሰድዷል። ምንም ጥያቄ የለውም። የኤርትራውም ከዛ የተናነሰ አይደለም። እንግዲህ ማየት ያለብን ኤርትራ ትንሽ ሀገር ነች። በዚህ ትንሽ ሀገር ውስጥ ከሂማን ራይትስ ኮሚሽን ከአምነስቲ ኢንተርናሽናል የተገኘ መረጃ በስም በሊስት ያለ ነው። በዛች ትንሽ ሀገር 361 እስር ቤት ነው ያለው። ከ60,000 በላይ ኤርትራዊ ታስሮ ፍዳውን የሚቆጥርበት ሀገር ነው። በወር ከ4,000 በላይ ወጣቶች የሚሰደዱበት ሀገር ነው። በዚህ ህዝብ መከራ ስቃይ ላይ ተደራድረው ነው ኢሳያስን መልአክ አድርጎ ለማቅረብ ግንቦት ሰባት የቀረበው ማለት ነው። እንዲህ አይነት ፖለቲካ ነው። ይሄ በቀጥታ የሻቢያ ተላላኪነት ነው። ሌላ ምንም ትርጉም የለውም። ኢትዮጵያውያኖች በወገኖቻችን ላይ በእነሱ ስቃይ ላይ ተረማምደን ፔቲሽን የምንፈርምበት ምንም ምክንያት የለም። እነሱም እንደሚነግሩን ከሆነ ኤርትራ ድጋፍ የምትሰጥ ከሆነ ምን አገባው ግንቦት ሰባት በኤርትራ ህዝብ የውስጥ ጉዳይ ውስጥ እና ይሄ በእውነቱ በደንብ ሊታይ የሚገባው ነገር ነው። እና የሰሞኑ የፔቲሽን በመጀመሪያ ደረጃ እስቲ አሁን ዋሽንግተን ዲሲ ውስጥ፣ ሜሪላንድ፣ ቨርጂኒያ ውስጥ ከየትኛውም ቦታ የበለጠ በብዙ ሺህ የሚቆጠሩ ኤርትራውያኖች የሚገኙበት ኤርትራውያን ወንድሞቻችን እህቶቻችን የሚገኙበት ቦታ ነው። እነሱ ፔቲሽን አልፈረሙም። እነሱ የድጋፍ ሰላማዊ ሰልፍ አላደረጉም። እንደውም ጭራሽ ጀኔቫ ውስጥ ወደ 14,000 የሚሆኑ ኤርትራውያን ወንድሞቻችን እህቶቻችን ወጥተው ተቃውሟቸውን ገልጸዋል።
ትክክል።
እና ግንቦት ሰባት ምን ቤት ነው? ይሄ የሚያሳየው ከጳጳሱ ቄሱ ነው የሚባለው። እና ይሄ ድርጅት ኢትዮጵያውያኖች ያሳዝናል። ብዙ ኢትዮጵያውያኖች ለሀገራቸው ባላቸው ፍቅር የተነሳ በተለይ ከቅንጅት መፍረስ በኋላ ታግሎ የሚያታግል ድርጅት ይሆናል በሚል ብዙዎች ገብተውበታል። ግን በአመራሩ ደረጃ ያለው እና ድርጅቱ ራሱ የሚመራው በሻቢያ በመሆኑ ለኢትዮጵያ ምንም አይነት ኢትዮጵያ አጀንዳ የለውም። ጭራሽ የኢትዮጵያ ሕዝብ አይን ጆሮ ነው ብለን ገንዘባችንን ግዛችንን የሰዋንለት ኢሳት እንኳን በአሁኑ ሰዓት የሻቢያ የአማርኛ የሬዲዮ ፕሮግራም ዝግጅት ክፍል ሆኗል። በጣም ያሳፍራል። እና እንዲህ አይነት ነገሮች ናቸው እየተከናወኑ ያሉት። ሻቢያ ለኤርትራ ሕዝብ የሚጠቅም አጀንዳ የለውም። ወያኔ ለኢትዮጵያ ሕዝብ የሚጠቅም አጀንዳ የለውም። አይደለም ለኢትዮጵያ ሕዝብ ቆሜለታለሁ ለሚለው ለትግራይ ሕዝብ እንኳን የሚያስብ ድርጅት አይደለም። አሁን በቅርቡ ነው በቅርብ የወጣንት ነው የተባበሩት መንግስታት በርካታ ሀገሮች የኬሚካል መሳሪያ በእጃቸው ስላለ ይሄ ነገር አደገኛ ነው በሚል ብዙ ሀገሮች ስምምነቱን እንዲፈርሙ እና የኬሚካል መሳሪያ እንዳይኖራቸው የሚለውን የወጣውን እንትን ሱዳን፣ ኬንያ፣ ጅቡቲ እንኳን እምቢ ሲሉ ወያኔ ፈርሟል። ነገ አንድ የጠላት ኃይል መጥቶ ሀገሪቱን ሊወርና በኬሚካል መሳሪያ ሊጎዳ ቢመጣ እንኳን መከላከል እንዳንችል አድርገውናል። ይሄ የትግራይ ህዝብንም ይጨምራል። እንዲያ ዙሮ የማያስቡ ደናቁርት ለራሳቸው ጥቅም ብቻ የሚያስቡ ግለሰቦች ናቸው። ኤርትራም ሆነ አዲስ አበባ ያሉ ሁለቱም ያን ሳንቲም ገጽ ናቸው። እንደውም በቅርብ አንድ ናትናኤል አስመላሽ የሚባል ሰው አይ ዶንት ኖ የብር ስም ይሁን አላውቅም ከዚህ ፊት ከሰጠሁት በተጨማሪ በኤርትራና በኢትዮጵያ የኤርትራና ኢትዮጵያ ህዝብ የሚያስተቃዩት እነዚህ ሁለት ድርጅቶች አንድ ቤተሰብ እንዴት እንደሆኑ አንድ ባንድ ዘዝሮ አስቀምጦታል። ይሄን እያንዳንዱ ሰው ገብቶ መመልከት ይቻላል። ከኢሳያስ አፈወርቅ ጀምሮ እና እንዲህ አይነት ሁኔታ ነው ያለው። ደው ነርቭ ስለሚነካ አንዳንድ ጊዜ ስሜታዊ ያደርጋል። ምን ያህል እንደመለስኩ አላውቅም። ያልመለስኳቸው ነገሮች ካሉ በሰፊው ለማብራራት ፈቃደኛ ነኝ። አመሰግናለሁ።
በጣም ግልጽ ነው ሻምበል አሸብር፣ በጣም የሰፊ ማብራሪያ ነው። እርሶ እንደገለጹት ባህጉሩ ማለትም በምስራቅ አፍሪካ ሰፍኖ ያለው ውጥረት ለኢትዮጵያ የሚበጅ እንዳልሆነ ግልጽ ነው። ይህንን ግምት ውስጥ በማስገባት በአገራችን ውስጥ ለሚካሄደው የነጻነትና የሉዓላዊነት ትግል ዋስትና ሊሰጥ የሚችል ድርጅት ወይም ስብስብ አልተፈጠረም። ይህንን ለማድረግ ምን መደረግ አለበት ይላሉ? አመሰግናለሁ።
በጣም አመሰግናለሁ። ይሄ ትልቅ ጥያቄ ነው። እንግዲህ የጉዳዩ ባለቤት እኛ ራሳችን ሆነን እስካልቀረብን ድረስ አሁን ብዙ ጊዜ ትልቁ ችግር ምንድን ነው? ሀገራችንን ነፃ እንድትወጣ ሁሉም ሰው ወያኔን ይጠላል በአብዛኛው የዚህ የፍራሱ ተቃሚ ካልሆነ በስተቀር። ፍላጎቱ አለ፣ ኮሚትመንቱ የለም። ሁሉም በተስፈኝነት ፖለቲካ የተጠመደበት ሁኔታ ነው የምናየው። እና ሌላ ሀገር መጥቶ ነፃ እንዲያወጣ ነው የምንፈልገው። ትናንት ቀደምት አባቶች እናቶቻችን የሆኑትን ሆነን ሀገራችንን አንድ ላይ ሆነን ነፃ ማውጣት አልቻልንም። ስለዚህ አጀንዳው አንድ ነው፣ ሀገራችንን ነፃ ማውጣት ነው። ሀገራችንን ነፃ ለማውጣት ደግሞ ያሉንን ትናንሽ ልዩነቶች ሁሉንም ነገር ወደ ጎን አስቀምጠን በጋራ አንድ ላይ ተባብረን እስካልተነሳን ድረስ ሊሆን አይችልም። ወያኔን ስላወገዝ ነው ስለጠላናቸው ስለተቃወምናቸው ከቦታው ንቅንቅ አይሉ። የሚገባቸውም ቋንቋ አንድ ነው። እነሱ በህብረት አንድ ሆነን ክንዳችንን ማሳየት ስንችል ብቻ ነው። ስለዚህ በተለይ በውጭ የምንገኝ ኢትዮጵያውያኖች እስካሁን ያለው የ25 ዓመት ሂደት ትምህርት ሆኖን ያሉን ልዩነቶች በሙሉ ወደ ጎን አስቀምጠን ፍልስፍናውን ፋይዳ የሌለውን ንትርክ ትተን አንድ ሆነን ልዩነታችንን አቻችለን ይህንን ስርዓት ለመጣል መነሳት መቻል ነው ያለብን። በሀገር ቤት አፋቸው እጃቸው እግራቸው ለታሰሩ ወገኖቻችን አቅጣጫ ሲዘን መሬት የወረደ ስራ ሰርተን ሀገራችንን ነፃ እንድናወጣ በጋራ እስካልተባበርን ድረስ ሁላችንም ከሌላው የምንጠብቅ ከሆነ ምንም መሆን የሚችል ነገር የለም። ህብረት ኃይል ነው። ያሉት ሁኔታዎች የተመቻቹ ናቸው። እንደውም በእኔ ግምት አሁን ያለው የኃይል አሰላለፍ እኛ ኢትዮጵያውያኖች አንድ ከሆንን ኢትዮጵያን በሚጠቅም መልኩ ይሄደ ይመስለኛል። ከተጠቀምንበት ይሄንን አጋጣሚ እና ይሄንን አጋጣሚ እንጠቀምበታለን ወይ ነው። ሌላው ይሄ ግለሰቦችን ማምለክ አንድ ፖለቲካ ድርጅት ውስጥ ይሄ አንድ አባባል አለ፣ ሀበሻና ባህር ዛፍ አንድ ቦታ ከተተከለ አይነቃነቅም የሚባል ነገር አለ። ድርጅቶቹ የገባንባቸው ድርጅቶች ፋይዳ ከሌላቸው ወይ ሌላ ድርጅት መፍጠር ወይም ያለ ጠንካራ ድርጅት ካለ ድጋፍ ሰጥቶ ተባብሮ እነዚህ ድርጅቶች ወደ አንድ ተግባራዊ ስራ ሰርተው ሀገራችን ነፃ መውጣት የምንችልበትን መንገድ መፈየድ እስካልቻልን ድረስ ሀገራችንን ነፃ መውጣት አንችልም። ቅድም እንደጠቀስኩት
ዛሬ የህዋት መሪዎች በሞት ደጃፍ ላይ ነው ያሉት። ስለዚህ ከዚህ በኋላ እነሱ ከሌሉ ልጆቻቸው እንደማይተም እንደማያደርሱት ያቁታል። ስለዚህ ይሄንን ከግቡ ለማድረስ ሀገራችንን በተለያየ አቅጣጫ በሊዝ እየሸጡ ለተለያየ ሀገሮች ማንንም ወጣበት ውስብስብ እንትን ውስጥ እየከተቱ ነው ያሉት። በኦጋዴን ዛሬ ኦጋዴንን ገንጥሎ አሳልፎ ለመስጠት ሁሉ ነገር ስምምነቱ ተጠናቋል። ዛሬ ኦሮሞ ገንጣይ አስገንጣይ ድርጅቶች የኛ የሚሉት መሬት ሳይቀር በደቡብና በምዕራብ ያለው በሙሉ ለሶማሊያ ሊሰጥ ተጠናቆ ተዘጋጅቷል። ሱዳን ኃይሏን አጠናክራ የቀረውን የጎንደር ክፍለ ሀገራችንን ለመውሰድ ዝግጅቷን ጨርሳለች። ጎጃም በቤነሻንጉል ስም ራሳቸውን ችለው ነፃ እንደወጡ ደግሞ ኦልሬዲ ፔቲሽን ማስፈረም ወያኔ ጀምሯል እዛ እና አንድ ሀገር ተብለው ነፃ ያወጣሉ። ከዛ በኋላ ሱዳን ተቀላቸው ጎንደርና ጎጃምን በዛ መንገድ ኢሊሚኔት ለማድረግ ወሎን ተቅሎ ለመውሰድ እንዲህ ያደረጉ አገሪቱ የሚያጠፋባትን መንገድ ድምጻቸውን አጥፍተው ሰርተው ጨርሰዋል። ባለፈው ያ በአሶሳ በተለያዩ በአምቦ ያ ሁሉ ልቅት የተፈጸመው የአዲስ አበባን ህዝብ በኃይል ከቦታው አስነስተው የአዲስ አበባን እስከ አምቦ ለጠጥ ነው በሚል እዛ ላይ ሄዶ ህዝቡ እንዲሰፍርና እዛ ሄዶ የሚሰፍረው ህዝብና እዛ ያለው ህዝብ እንዲተላለቅ በዛ መሃል የአዲስ አበባን በሙሉ ሸንሽኖ ለውጭ ኢንቨስተሮች ለመስጠት የሚደረግ እንትን ነው። እነሱ ሌት ተቀን እየሰሩ ነው ያሉት። እኛ ገና ከእንቅልፋችን አልነቃንም። ስለዚህ ኢትዮጵያውያኖች ያሉንን ልጅነቶች በሙሉ አስወግደን ተቻችለን ሀገራችንን የምናድንበትን መንገድ መፈለግ አለብን። ኢትዮጵያውያን ምሁሮች ግንባር ቀደም ሆነው ይሄ ፋይዳ ቢስ የሆነውን ፍልስፍና የአካዳሚክ ፕራክቲስ ትቶ ወደ ተግባር በመግባት ሀገራችንን ለማዳን መነሳት አለባቸው። አቅጣጫ ያሳዩ ሊመሩን ይገባል ቢያስባለው ባጭሩ።
መልካም እንደ መልክትም እንደ ጥሪም ማርገሉ ሰዶ ይሄንን ሻምበላ ሸብር ገብሬ የዛሬውን ቃለ ምልልስ በዚሁ እናጠቃቅላለን። ሻምበላ ሸብር እንዳለፉት ጊዜያቶች ሁሉ ላቀረብንለት ጥያቄዎች ጥልቅና ትምርታዊ ማብራሪያዎች ስለሰጡን በአድማጮቻችን በሬዲዮኑ የዝግጅት ክፍል እንዲሁም በራሴ ስም ምስጋናዬን ያቀርብኩ በዚሁ ሰናበቶታለሁ። በዛሬውም የውይይት ርዕስ ዙሪያም ሆነ በሌሎች አህጉራዊ ጉዳዮች ለወደፊት ተከታታይ ውይይት ይኖረናል የሚል ግምት አስቀምጫለሁ። ለዛሬው በድጋሚ ምስጋናዬን ያቀርብኩ በዚሁ ሰናበታለሁ። ጤና ይስጥልኝ። ደህና ይሁኑ። አመሰግናለሁ።
እኔም ስለሰጣችሁኝ እድል ከልብ አመሰግናለሁ።
እሺ፣ መልካም ይሁን።
Ah, 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 ah
ማሳሰቢያ የኢትዮጵያ አንድነት ሬዲዮ በበጋ ወራት ረፍት ምክንያት ስርጭቱን ለአራት ሳምንቶች እንደሚዘጋ እያስታወቀ ሬዲዮኑ የተለመደውን ሳምንታዊ ስርጭቱን የሚጀምረው ነሐሴ 1 ቀን 2008 ዓ.ም ተመረተ ወይንም እንደ አውሮፓውያን አቆጣጠር ኦገስት 7 2016 መሆኑን ለውድ አድማጮቹ ይገልጻል። በዚህ አጋጣሚም የስርጭታችንን ተከታታዮች ለሬዲዮኑ የቦርድ አባላት ደጋፊዎችና የዝግጅቱ ተባባሪ አባላት እንዲሁም በቅርብም በሩቅም ላላችሁ በያላችሁበት መልካም ጤንነትና ሰላም የሰፈነበት የበጋ ረፍት እንዲሆንላችሁ እንመኛለን። ስርጭታችንን አስመልክቶ ማንኛውንም ግንኙነት ለማድረግ ለምትፈልጉ በኢትዮ ፓትሪዮት ኢሜይል አድራሻ ethiopatriots1@gmail.com መላክ የምትችሉ መሆናችሁን እንገልጻለን። ከኢትዮጵያ አንድነት ሬዲዮ የዝግጅት ክፍል
አድማጮቻችን የዛሬውን የሰኔ 26 2008 ዓመተ ምህረት ወይንም የጁላይ 3 2016 ስርጭት ለማጠናቀቅ ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገርናችሁ ንጉሱ ታምራት ወርቁ ሞላ፣ እኔም የቴክኒኩን ድጋፍ የሰጠው ቴዎድሮስ በቀለ። ደህና ቆዩልን እያበዙን ሰናበታችን። ድል ለኢትዮጵያ ሕዝብ።
Wonderful love,
ዛሬ እንግዳችን ሻምበል አሸብር ገብሬ ይባላሉ።